የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። እንደምናመሻችሁ የዛሬ የካቲት 1 2011 ዓ.ም ተመረጥ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራያችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። በድሬዳዋ ከተማ ታስረው የነበሩ 86 ሰዎች እንዲፈቱ ተወሰነ።
እነዚህ 86 ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው ምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው።
ዝርዝሩ በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በጥረት ኮርፖሬት ተፈጽሟል ከተባለ የሙስና ወንጀል ጋር በተያያዘ በቁጥጥር ስር የዋሉት አቶ በረከት ስምዖንና አቶ ታደሰ ካሳ ዛሬ ባህር ዳር ፍርድ ቤት ቀርበዋል። የዳሽን ቢራ ፋብሪካ ዳየት ሳቫራ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር የተሸጠ ቢሆንም ሁለቱ ተጠርጣሪዎች ግን የሽያጩን ድርሻ ለዳሽን ወይም ለጥረት ኮርፖሬት ገቢያ ለማድረጋቸውን በክሱ ሰነድ ተመልክቷል። የፋብሪካው 50% ድርሻ በስዊዘርላንድ ባርክሌይስ ባንክ በግለሰብ ስም የተከፈተ የባንክ ደብተር እንደሚገኝ የክሱ ሰነድ ያሳያል። ተጠርጣሪዎች በበኩላቸው የዳሽን ቢራ ጉዳይ በፌዴራል እንጂ በክልል ሊታይ አይገባም፣ ተፈጸመ የተባለው ጉዳይም የጸረ ሙስና ኮሚሽን ከመቋቋሙ በፊት በመሆኑ ኮሚሽኑ የመክሰስና የመመርመር ኃላፊነት የለውም ሲሉ ተቃውመዋል። እነ አቶ በረከት ቤተሰብ አይጠይቀንም በማለት ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በክልሉ ጸረ ሙስና ኮሚሽን የወንጀል መርማሪ የተጠየቀውን የ14 ቀን የጊዜ ቀጠሮ ፈቅዶ ተነስቷል። ሱዳን በመንግስቱ ተቃዋሚዎች ሰልፈኞች ላይ እየወሰደችው ያለችው የኃይል እርምጃ ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል የተያዙ ጥረቶችን ሊጎዳ ይችላል ሲሉ አንዳንድ ቁልፍ የአሜሪካ ታዛቢዎች አስገነዘቡ። በከፍተኛ ግሽበት፣ በዳቦና በነዳጅ ዘይት ዋጋ መናር ምክንያት ህዝባዊ ተቃውሞ ከሁለት ሳምንታት በፊት ከተቀሰቀሰ ወዲህ የሰብአዊ መብት ተከራካሪዎችና የአሜሪካ ድምፅን ጨምሮ ሌሎች የዜና ምንጮች ሱዳን ውስጥ ህገወጥ እስራት፣ እገታና ግድያ መፈጸም ሰሙን ዘግበዋል። የተቃውሞ ሰልፎቹም ትላንት ቀጥለው በብዙ መቶዎች የተቆጠሩ ሰዎች የዋና ከተማይቱ ካርቱም መንገዶችን አጥለቅልቀው የዋሉ ሲሆን ሀገሪቱን ለረጅም ጊዜ ያስተዳደሩት ፕሬዚዳንት ኦማር አልበሽር ስልጣን እንዲለቁ ጠይቀዋል። በሽር ግን ወይ ፍንክች እንዳሉ ነው። ከቅርብ ቀናት በፊት በተቃዋሚዎች ላይ እየተለሳለሱ የመጡት የሱዳኑ መሪ አብዛኞቹ ተቃዋሚዎች የረባ ምክንያት የሌላቸው ወጣቶች ናቸው ማለታቸውንና ጋዜጠኞችን ለመፍታት ቃል መግባታቸውን ሮይተርስ የዜና ወኪል ዘግቧል። በደቡብ ሱዳን እንደገና የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ብዙ ፈተናዎች ተደቅነዋል። አብዛኛው ግን የዓለም አቀፉ ማህበረሰብ ጥርጣሬ ስላደረበት ነው ይላሉ ፕሬዚዳንት ሳልቫኪር። ፕሬዚዳንቱ ትላንት ጁባ ውስጥ ለተሰበሰቡት በመቶዎች ለተቆጠሩ የኤስፒኤልኤም ማለትም የደቡብ ሱዳን ለህዝብ ለአርነት እንቅስቃሴ ካድሬዎች ሲናገሩ በመስከረም ወር ለተደረሰው ስምምነት ጥሩ አልነበረም፣ የፈረምኩት ግን የህዝብ ስቃይ እንዲቀጥል ባለመፈለጌ ነው ብለዋል። የረድኤት ሰራተኞች 4 ሚሊዮን ረሀብተኞችን ለመመገብ የሚያስችላቸውን የእህል ክምችት አውጥተው ማከፋፈል እንዲችሉ የየመን ሁቲ ሽምቅ ተዋጊዎች ፈቃድ ይሰጡ ዘንድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ትላንት ተማጽኖ አቅርበዋል። እስካሁን ጥቅም ላይ ያልዋለውና ሊበላሽ ይችላል ተብሎ የሚፈራው እህል የሚገኘው በወደብ ከተማይቱ ሆዴዳ ጎተራዎች ውስጥ ነው። የዓለሙ ድርጅት ካለፈው መስከረም ወር ጀምሮ በቀይ ባህር የወደብ ከተማይቱ ሆዴዳ 3.7 ሚሊዮን ሰዎችን መመገብ የሚያስችለውን በቂ እርዳታ እህል አውጥቶ ማከፋፈል አለመቻሉ በጥልቅ ያሳስበኛል ብለዋል የተባበሩት መንግስታት መብቶች ጉዳይ ኃላፊ ማርክ ሎኮች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ጥር 13 ቀን 2011 ዓ.ም ተመረተ የጥምቀት በዓል ላይ የእግዚአብሔር አብ ቤተክርስቲያን ታቦት ሲገባ በምእመናን ላይ የተፈጸመውን ትንኮሳ ተከትሎ በተነሳው ተቃውሞ ከታሰሩ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 86ቱ ትላንትናና ዛሬ አመሻሽ ላይ ክሳቸው ተቋርጦ ተለቀዋል። የፌደራል አቃቤ ሕግ ወደፊትም ፋይላቸው እየተጣራ ተጨማሪ ተጠርጣሪዎች ሊለቀቁ ይችላሉ ብሏል። አዲሱ ቸኮል ዝርዝር ተቀባለው።
የድሬዳዋ ፖሊስ፣ የፌደራል ፖሊስና የመከላከያ ሰራዊት ከጥር 13 በኋላ ባሉት 5 ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን 32 ተጠርጣሪዎች ትላንትና መሻሽ ላይ፣ ሌሎች 54 ተጠርጣሪዎችን ደግሞ ዛሬ ላይ ለቀዋል። በፌደራል ጠቅላይ አቃቤ ሕግ የድሬዳዋ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ።
እነዚህ ተጠርጣሪዎች በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽን እና የፌደራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ 86ቱ ተጠርጣሪዎች ወንጀል ተብለው ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቢ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። በተጨማሪም ምርመራው እየቀጠለ ያለ ስለሆነ በወንጀል ውስጥ ተሳትፏቸው በማስረጃ ያተረጋገጠባቸውን አቃቢ የወሰነ የሚለቅ ሲሆን፣ ቀሪዎችን ደግሞ ቤት ያቃጠሉ እንዲሁም ንብረት ላይ ጉዳት ያደረሱ እንዲሁም በረብሻ ውስጥ የተሳተፉትን ደግሞ መዝገቡ የፌዴራል ፖሊስና የድሬዳዋ ፖሊስ ኮሚሽን አጣርቶ በሚያቀርበው መሰረት ማስረጃው በቂ ሆኖ ሲገኝ ክስ የሚመሰረት ይሆናል ማለት ነው።
ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴ ተናግረዋል። ከጥር 13 በኋላ በነበሩት 5 ቀናት የድሬዳዋን ቅዝቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው 3 ሰዎች ከመቁሰላቸውና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብሎ ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከ300 በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማው የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳዋ የሚገኙ 12 አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
እውቀት በየጊዜው ካልታደሰ አለማወቅ መልሶ እንዲያንሰራራ ያደርጋል ሲሉ ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ተናግረዋል። ዶክተር አለማየሁ ይህንን የተናገሩት ጊዮን ቀለም የተሰኘ የሐሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ ምሽት ላይ ነው። አስቴር ምስጋናው ዝርዝር ዘገባ አላት።
አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዝሃ ሕይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ።
እውቀት ባለበት አይቆምም። ልብ በሉ፣ 12ኛ ክፍል ጨርሶ በቃ 12ኛ ክፍል ካርዱን ይዞ የተቀመጠ ሰው ከ3-4 ዓመት በኋላ ብታገኙት ካልጨመረ እውቀት 12ኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ ዓመት በኋላ የመጀመሪያ ዲግሪው ባዶ ነው የሚሆነው። እንግዲህ ይህንን በሃይማኖት መጻሕፍትም እናገኘዋለን። ላለው ይጨመርለታል፣ የሌለው ግን ያ ያለው እንኳ ይወሰድበታል። በሀገራችን አንድ የተለመደ አባባል አለ፣ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል። ይሄ እንግዲህ በሕክምናው ምንድን ነው፣ ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር። መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ በሽታው በጣም ይተነክራል እና ያገረሸበት ሰው ብዙ ጊዜ አይድንም ማህይምነቱም ያገረሻል ልክ እንደ በሽታ ማለት ነው። በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድነው ብትሉ በማህይምነት ግርሻ ውስጥ ነው ያለነው ብዙዎቻችን። ብዙ ምሁር ቁጥሩ አለን ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን? አገርሽቶበታል። አሁን ዩኒቨርሲቲ ውስጥ ያያያችሁ ነው ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛም እናስበው ለሀገሪቱ ተመራብሮ መፍትሄ ያመጣሉ ስንል የራሳቸው መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉ በቆመጥ ሲፈቱ ታያችኋላችሁ። ይሄ ማይምነት ስለሚያገርሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን ዲግሪያችን እናሳያለን ዶክትሬታችን እናሳያለን ውስጡ ቢፈተሽ ግን ብዙዎቻችን ማህይምነት አገርሽቶብናል። ማህይምነት ያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ ማህይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክረን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን ነው ችግር አለ እንዳይ ዶክተር ከሌ እንዴት አርጎ ይመክራል ራሱ አቂ በድርም ስትሄዱ ዶክተር ይናገር ነው የሚባል ግን ሰው ይወረድ ማህይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በማህይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል ግን ሙልጫን ማህይሞች ነው። እና ምንድነው ይሆን ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት ማንተማመነው ለችግር መፍትሄ ማናገኘው የሙር ቁጥር እንጂ ያዋቂ ቁጥር ስለሌለን ከተሜ ስለሆን ባጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን ምናውቀም ይመስለን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን ማህይምነት ነው ያለው ድንቁርና። ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም እብሪት ነው። መኪናም ይነደው ለእግረኛ ቅድሚያ አይሰጥም እግረኛው ለሌላው እግር ለሌላው ትኩረት አይሰጥም። በአብዛኛው መከባበር በሌለበት መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን።
በእለቱ ወደ 400 የሚጠጉ ወጣቶች አነቃቂ ንግግሮችን ከመሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል።
በደሴ ከተማ የሚገኙ ድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አደረጉ። ተፈናቃዮቹ ለተደረገላቸው ድጋፍ ምስጋናቸውን ገልጸው ከበጎ አድራጊዎች በሚለገስ ስጦታ ህይወታችንን መግፋት ስለሚቸግረን መንግስት ዘላቂ መፍትሄ ሊያስቀምጥልን ይገባል ብለዋል። መስፍን አራጌ ተከታዩን ሪፖርት ልኮልናል።
የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉክሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከ200 በላይ ሰዎች የምግብ ድጋፍ አድርገዋል።
ወደ 300 ብርድ ልብስና 300 አንሶላ፣ ሩዝ 10 ኩንታል፣ በርበሬ 2 ኩንታል፣ መኮረኒም 10 ኩንታል፣ ዘይት 15 ጀሪካን ባለፈው ተሰጥቶ ነበር። አሁን ደግሞ ይሄንን አራያ በመከተል የደሴ ከተማ እድሮች በጋር አቡሎሙና በመተባበር 50 ኩንታል ጤፍ፣ 4 ኩንታል ክክ እና 4 ኩንታል በርበሬ ሰጥተዋል።
አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኙ የአማራ ክልል ወረዳ በየቀኑ እስከ 7 ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከ1500 በላይ ህጻናትም የመማሪያ ቁሳቁስ ረድተዋል።
ለነሱ ደግሞ ብላክቦርድና 30 ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው።
ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከ500 በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ ሀገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩዬ ገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ 6 ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን የወቅት ልብሳቸውን የሚያገኙት የተለያዩ የህብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል።
ጎንደር ዳባት ከ60 ሺህ ብር ያላነሰ ብር እና አልባሳት ይዞ መጥቷል። የጎንደር ህብረት እንዲሁም ለ60 ሺህ ብር ይዞ መጥቷል። እዚሁ የራያ ቆቦ ህዝብ ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችላል ነበር። ከወልዲያም የተወሰነ 1-2 ሺህ ብር ያህል እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለነው።
ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህፃናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከ7 ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው።
የክልሉ መንግስት ትኩረት አልሰጣቸውም ልጆቹን። አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው። በአገዳዳስ ተሰርተው እዛው እንጨት ላይ ቁጭ ብለው ነው የሚማሩት። ወንበር የላቸውም። የትምህርት ቁሳቁስ ብቻ አይደለም፣ አንድ ቤት ውስጥ የሚያድሩት ልጆች በአንድ ጠባብ ክፍል ውስጥ እስረኛ ነው የሚመስሉህ። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው፣ ጥጉ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን።
ከዋጃ 01 ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል
ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ የነበረው። ከዛ ሸሽቼ ነው የመጣሁትኝ። ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መልዕክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁት። ራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው። ለዛ ነው እኔ እዚህ እንጂ ከዛ ቤቴ ሁኜ ስራዬን የሰራው እዛ ባደግም ነበር የሚሻለኝ።
የቆቦ ከተማ ከንቲባ ተወካይና የ04 ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ።
የሚኖሩት ያው ከኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ከተማ አስተዳደሩ በትብብር እዛ ሼር ነገር አለ እዛ ነው የሚኖሩት። ያው የመጠለያ ሁኔታ ብዙም የተሻሻለ አይደለም። ያው ከእጅ ወደ አፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይም አሉ፣ ቤት ውስጥም ያሉ አሉ።
የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት።
ማህበረሰቡ ያው በእርግጥ የኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው በድርም ሆነ በተለያየ አጋዥ አካላት ንቅናቄ በመፍጠር ነው ለነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ አላስብም።
ዘለቄታ መፍትሄው ከማን ይምጣ?
ከመንግስት።
የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚሉት ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታህሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው።
በራያ ቆቦ ውስጥ 2328 ተፈናቃይ እንዳለ ነው የማውቀው። ለእነዚህ በየወሩ 319 ኩንታል ስንዴ፣ 65 ኩንታል አልሚ ምግብ እና 10 ኩንታል ዘይት በየወሩ ከፌዴራል መንግስት ይላካል።
በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ።
ለአንድ ሰው 15 ኪሎ በሚል እሳቤ ለሁለት ወር ብለው ሁለት ጊዜ ያህል ረድተውናል። ያው እንግዲህ 15 ኪሎ ለአንድ ሰው እንዴት እንደሚያነው ለአንተ ምንም ልነግርህ አልችልም።
የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ።
ለአንድ ሰው በዓለም አቀፍ ስታንደርድ አማካኝነት 15 ኪሎ ስንዴ ነው የሚሰጠው። ለምሳሌ 5 ቤተሰብ ቢኖረው 15x5 አባስተህ ነው ለሰዎቹ የሚሰጣቸው።
ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ ቃል ገብተዋል።
ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ፋርዘር ይህን ጥቆማ ይዘን የምንሰራ ነው የሚሆነው። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል።
ወጥ የሆነ አሰራር ሲሉ ምን ማለት ነው?
ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በጀት የለኝም ምንም፣ በተለያዩ ምክንያቶች ተጎጂዎች ወደ ራሰ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው። ከተማሪዎች ጋር በተመለከተ የቀረቡ ችግሮችን ጠቅለል ባላግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈቺ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው።
በተለያዩ አጎራባች ክልሎችና በክልል ውስጥ በተፈጠሩ ግጭቶች ከ60 ሺህ በላይ ተፈናቃዮች በክልል ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች፣ በሪፖርቱ ላይ ተማሪዎች አማርኛን ለመማር ረጅም ሰዓታት እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡ ለህዋ ጽፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበር። ነገር ግን በመንገድ ላይ እንደሆኑ ገልጸውልን በጉዳዩ ላይ አይጓዙምም ይጓዛሉ ለማለት እንደማይችሉ፣ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረውን ነበር። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ እንሞክራለን። በሌላ በኩል ከራያ የማንነት ጥያቄ ጋር በተያያዘ ከትላንት በስቲያ ምሽት የጠየቅናቸው የህዋ ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በራያ የማንነት ጥያቄ የለም ነው የሚሉት በሚል ተጠይቀው ተከታዩ ምላሽ ሰጥተዋል።
በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን፣ የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡም ይነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አስተዳደርና የልማት ጥያቄ አለ በራያ። የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረጽዮን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የሚያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በትላልቅ መድረኮችም እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሄደው የራያ ማንነት ሌላ ነው፣ እንደዚህ ነው፣ እንደዚህ ነው እያሉ የሚጠይቁ አሉ። ወደ እኛ ግን ኦፊሻሊ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም።
አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፈውን ፕሮግራማችንን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ተስፋዬ ጸጋይ ስለተባለና እጅና እግሩ የአካል ጉዳት ስላለበት አንድ ወጣት ታሪክ ይሆናል። ከአንደኛ እስከ ስምንተኛ ክፍል በተማረበት ጊዜም እህቱ አዝላ ወደ ትምህርት ቤት በማመላለስ አስተምረዋለች። ተስፋዬ በአሁኑ ጊዜ አንደኛ ዲግሪውን ተምሮ ጨርሶ በስነ ጽሁፍ ስራዎች እየተሳተፈ ይገኛል። ሙልጌታ ጽፋሀ በተከታዩ ዘገባ ይዞታል።
የ11 ዓመት ህፃን እያለም ባጋጠመው ህመም በእግሩና በእጆቹ የጤና እክል አጋጥሞታል። ያለ ሰው ድጋፍ መንቀሳቀስም ሆነ መልበስ አይችልም። ተስፋዬ ጸጋይ ይባላል። በትግራይ ክልል ክልተ አውላዕሎ ወረዳ ጽግሬዳ በምትባል አካባቢ ነው ተወልዶ ያደገው። በአካባቢው ማህበረሰብ አካል ጉዳተኛ በመሆኑ የሚገለልበት ሁኔታ እንደነበረ ይገልጻል።
ነዋሪው ደግሞ ስለ አንተ ያለው አንዳንድ ነገር አመለካከት ማለት አጉል የሆኑ አመለካከት አለች። ምክንያቱም ማህበረሰባችን ድሮ ብዙ ትምህርት አልነበረም። ስለዚህ ሁሉም ነገር በቃ እንደ በርግማን እንደመጣ ነው የሚያስበው። ስለዚህ ይሄን ችለህ ለመራመድ ደግሞ በጣም ይከብዳል።
ቤት ውስጥ ተዘግቶ መንቀሳቀስ የማይችልበት ሁኔታ በተፈጠረበት ወቅት ታናሽ እህቱም ለወንድሟ አንድ ነገር ማድረግ ጀመረች። ተስፋዬ ከእሷ ጋር ትምህርት ቤት እንዲሄድ ማድረግ፣ እሱን ለማመላለስ የአካል ጉዳተኛ ተሽከርካሪ ወንበር ስላልተገኘ ወንድሟን አዝላ በማመላለስ በየቀኑ ማስተማር ሆነ ስራ። በዚህም ለተስፋዬ የአንደኛ ደረጃ ትምህርት ውስጥ ከሚያጠናቀቅ 8 ዓመታትን ትምህርት ቤት አዝላ በማመላለስ አስተማረችው።
እህቴ ከአንደኛ እስከ ስምንተኛ ክፍል አዝላ ስታስተምረኝ ከእሷ ነው ብርታት የወሰድኩት ማለት ነው። ምክንያቱም ለምን እኔ ተስፋ ቆርጣለሁ? እሷ እያዘለችኝ እየተቸገረች ትዳሯ ፈታ ምናምን ምናምን ብዙ ነገሮቹ መስዋዕት አድርጋ ለእኔ ብላ እሷ እኳ ስትቆይ እኔ ለምንድን ነው ስትሬንግዝ ለምን አልሆንም ብዬ ከእሷ ነው የወረስኩት ማለት ነው። ከቤታችን ወደ ትምህርት ቤቱ ግማሽ ሰዓት ነው የሚፈጀው፣ ቅርብ ነው። ግን የርቀቱ አይደለም ዋናው ችግሩ፣ የማህበረሰቡ የተማሪዎቹ የአስተማሪዎቹ እና በቃ አጠቃላይ የባህሉ ጎጂ ባህል አለን። ምን ብላ ነው የምታዝለው? ይሄ ተምሮ ምን ላይ ሊደርስ ነው? ስለዚህ ተማረና ባልተማረ ለውጥ የለውም የሚል ሰው ብዙ ነበር። ስለዚህ ይሄ ነው በጣም ቻሌንጅ የሆነብን።
ተስፋይ በዚህ ሂደት በሚያጋጥሙት ክስተቶች ተስፋ ቆርጦም ራሱን ለማጥፋት 3 ጊዜ መክሮ እንደነበረ ይገልጻል። የስነ ጽሑፍ ፍቅርና ተሰጦ ያለው ተስፋይ 8ኛ ክፍል እንዳገባደደም በመላ ትግራይ ያሳተፈ የግጥም ውድድር ተሳትፎ በማሸነፉ የተሽከርካሪ ወንበር ሽልማት ተሰጠው። ከዛ በኋላ ከእህቱ ጀርባ ወርዶ በተሽከርካሪ ወንበር መጓዝ ጀመረ። እስከ ዩኒቨርሲቲም ደርሶ በዲግሪ ተመረቀ።
ዩኒቨርሲቲ መቀሌ ዩኒቨርሲቲ ነው የተማርኩት እና በጆርናሊዝም ነው የተማርኩት። ለመቀጠር አልፈለኩም። በራሴ በአካል ጉዳተኛ ዙሪያ አየር ተከራይቼ የአየር ሰዓት ወስጄ ማለት ነው ስራ ጀምሬ ነበር። 3 አመትም ሰርቻለሁ። ግን የስፖንሰር ችግር ስለነበረ ለሬዲዮ የሚሸፍንና ለኔ አጣሁት። ከዛ ተውኩት ማለት ነው። ወደ ስነ ጽሁፍ የገባሁበት 5ኛ ክፍል ያለው ነው። ስነ ጽሁፍ ወድ ነበር። በጣም ደስ ይለኛል። በስነ ጽሁፍ የታነጸ ወይም ደግሞ ያደገ ሰው ሳይ በጣም ቅናት ያድርብኝ ነበር። ስለዚህ 5ኛ ክፍል ነው የጀመርኩት የስነ ጽሁፍ። መጽሐፍ ደግሞ በህይወት የሚያጋጥሙ የሰው ልጅ የሚያጋጥመው ምንድነው? በህይወት ውስጥ ምንድነው የሚያጋጥመው የሚል ነው። ምናባዊ ንዛዜ ይላል። ልናዊ ንስሐ ማለት ነው። ምናባዊ ንዛዜ የሚል አንድ የግጥም መድብል ጽፍ ያለው።
በቅርቡ በአካል ጉዳተኞች ትኩረት ያደረገ ዘፈን ለማውጣት ስራውን እየጨረሰ መሆኑ የነገረኝ ተስፋይ ሌሎች 2 መጽሐፍቶችም ጽፎ ለህትመት እየተጠባበቁ መሆኑ ይናገራል።
አሁንም 2 መጽሐፍ ጨርሻለሁ። ወደ ህትመት አልገባም። ምክንያቱም የስፖንሰር ችግር አለ፣ የአንዳንድ ነገሮች አለ እንጂ 2 መጽሐፍ ጨርሻለሁ። አንዱ ወግ ነው፣ አንዱ ደግሞ ግጥም ነው ማለት ነው።
ለተስፋይ ለ8 አመታት አዝላ ያስተማረችው እህቱም ህይወት ጸጋይ ትባላለች። ወንድሟ አሁን እዚህ ደረጃ ላይ ደርሶ ስታዩ እንዳስደሰታትና ድካሟንም መና እንዳልቀረ ፍሬ እንዳፈራ ነው የምትናገረው። እሱን ለማስተማር ደስተኛ ነበርኩ። ከቤት ወደ ትምህርት ቤት ግማሽ ሰዓት ይወስድብኝ ነበር። 8 አመታት አዚህ ያስተምረዋለሁ። የሁለታችንም ደብተርና እሱንም ተሸክሜ ልጅነት ነው መሰለኝ አይደክመኝም ነበር። ደስ ብሎኝ አመላለሰው ነበር። እሱም እኔን ብቻ ነው የሚፈልገው። አንዳንድ ጊዜ ጓደኞቼ እሱን ማዘል እንዲያቆም ይነግሩኝ ነበር። እኔ ግን ወንድሜን በማስተማሬ ደስ ይለኝ ነበር ነው ያለችው። ተስፋይ በጓደኞቹ ተወዳጅና ከህፃነቱም ጀምሮ ጎበዝ ተማሪ ነበር ያለ ደግሞ ሀጎስ አብርሃ የተባለ አብሮ አደግ ጓደኛው ነው።
ተማሪ እያለ ጀምሮ በደረጃው ውጤታማ ነበረ። ሁሌም አንደኛ ሁለተኛ ነበር የሚወጣው እና በግጥም በስነ ጽሁፍ እንደዛ ሲሰራ ነበር። ከሰው ያለህ አካሄድ አሪፍ ነው፣ ደህና ቦታ ትደርሳለህ፣ ጥሩ ውጤት ታመጣለህ ሲለው ነበር እና በዛ ሞራል እሱም ተስፋ አልቆረጠም። አንዳንድ ሰው የሆነ ደካማ አስተሳሰብ ነበረው። አንዳንዴ ለምን ይማራል እንደዚህ እየታዘለ እየሄደ ለምን ይማራል እንደዚህ እያለ ሰው ያስቸግራል፣ ቢቀረው ይሻላል የሚል ሰውም ነበረ እና እሱ ጠንክሮ ይሰራል። ደህና የሆነ እውቀት አለው።
ተስፋይ በአሁኑ ጊዜ በሰው እርዳታ ነው የሚንቀሳቀሰው። ያለበት ጉዳትም የተወሰነ ሕክምና ካገኘ በተለይ እጁ ለውጥ ሊያመጣ እንደሚችል ነው የሚናገረው።
አሁን እንደምታየኝ ዊልቸር ላይ ቁጭ ብያለሁ። ግን ወደ ዊልቸር ለመውጣት ከዊልቸር ደግሞ ለመውረድ ወደ አልጋ ምናምን ጫማ ምናምን ሁሉም በሰው እገዛ ነው የሚደረግልኝ ማለት ነው። እሱ ደግሞ ወንድሜ ያለ ጓደኞቼም አሉ። ሰው ሲወድ ደግሞ በጣም ጥሩ ነው። ምክንያቱም ሰው ከወደደ በልቡ ካለህ አንተ ማንኛውም ነገር ቀላል ነው ማለት ነው። ስለዚህ ሰው በጣም ይወደኛል። ሁሉም ለኔ በቃ ኢንከሬጅ ያደርገኛል። አይዞ ምናምን ምናምን በርታ ምናምን ይለኛል። ስለዚህ የማይቻል ነገር የለም ጭንቅላት ካመነ ማለት ነው። ጭንቅላት ካላመነ ግን የሚቻል ነገርም አይቻልም ማለት ነው። ስለዚህ ዋናው ጉዳይ የማመንና ያለ ማመን ነው እንጂ ከሰው እገዛ ውጪ ራሴ መስራት አልችልም ማለት ነው። ተስፋ አለኝ። አንድ ቀን አንድ ነገር ሊፈጠር ይችላል የሚል ተስፋ አለኝ። አንድ ሰው ወይም ደግሞ በዚህ ዙሪያ የሚሰራ ድርጅት ቢገኝ ማለት ሌላ ቢቀርም እጄ ይስተካከላል ብዬ አምናለሁ። ምክንያቱም እጄ ከተስተካከለ ደግሞ ትንሽ ራሴ ወርዳለሁ፣ ራሴ ደግሞ ወጣለሁ፣ ወደ ውልቸርዋ አንዳንድ ነገሮችም ራሴ ለመስራት እሞክራለሁ የሚል ተስፋ አለኝ።
ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
አድማጮች እንግዲህ የዛሬው ጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞክቤል ያብሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
kun radio sagale americati.